ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን የሚተላለፍላችሁ የምሽቱ ዝግጅታችን አሁን ጀመረ። ዩናይትድ ስቴትስ በበቴ ኡርጌስታ ግድያ ላይ ሙሉ ምርመራ እንዲካሄድ ጥሪ ማቅረቧ፣ የአማራጮችና አባሎች ስርና ማዋከብ እንዲቆም አራት ፓርቲዎች መጠየቃቸውና ሱዳን የራብ ቸነፈር አፋፍ ላይ ናት መባሉን የተመለከቱ ዘገባዎችና ሌሎችም በምሽቱ ዝግጅታችን ተካተዋል። ሐሙስ ሚያዝያ 3 2016 ዓ.ም። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሻችኋል? አስማማየ ነኝ። ምሽቱን እያስተናገድኳችሁ ከእናንተ ጋር ቆይታ አደርጋለሁ። እንግዲህ ወልዴ ለዓለም ዜናዎች እዚህ አብሮኛል። ከስቱዲዮ ቅንብሩን ደግሞ ብራን አይሉት ተመራላለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በማህበራዊ ትስስር ገጾቻችን መከታተል ትችላላችሁ። በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ የምታገኙን ይሆናል። እስከ ምሽቱ 4 ሰዓትም አብራችሁን ልትቆዩ እንጋብዛለን። አሁን ከዓለም ለሰባስተው ዜናዎች ወደ እንግዱ ልምራችሁ።
በድጋሚ እንደምን አመሻችሁ። ለጋሽ ሀገራት ለኢትዮጵያ መንግስት ማሳሰቢያ ሰጡ። በማሊ የፖለቲካ እንቅስቃሴ ታገደ። የባይደን አስተዳደር መሳሪያ ሻጮች የገዢዎችን ዳራ እንዲያጣሩ አዘዘ። እንዲሁም በጀልባ አደጋ 9 ፍልሰተኞች ሞቱ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ አጋርና ወዳጅ ሀገራት የተሰኘው ስብስብ በሀገሪቱ የእርዳታ ሰራተኞችን ጨምሮ በአጠቃላይ ሲቪሎች ጥበቃ እንዲደረግላቸውና በአዲስ አበባ ያለው መንግስት በመላ ሀገሪቱ ሰላም ለማስፈን እንዲጥር ጠይቀዋል። ስብስቡ በመጪው ማክሰኞ ጀኔቫ ውስጥ የሚደረገውንና በኢትዮጵያ ላለው ሰብአዊ ቀውስ የሚሰጥ እርዳታ እወጃ ስነ ስርዓትን አስመልክቶ ባወጣው መግለጫ የሚሰጠው እርዳታ እጅግ ለተጎዱት ወገኖች እንዲደርስና ላልታሰበለት ዓላማ እንዳይውል ለማረጋገጥ የኢትዮጵያ መንግስት ተጠያቂነትን እንዲያሰፍን አሳስበዋል። እንግሊዝ፣ የአውሮፓ ህብረት፣ አውስትራሊያ፣ ቤልጅየም፣ ካናዳ እና አሜሪካንን ጨምሮ 16 ሀገራት በስብስቡ ውስጥ የተካተቱ መሆናቸው ታውቋል። ለሰብአዊ አገልግሎት የሚውል ገንዘብ ለማግኘት ሀገራት በሚራኮቱበት ወቅት ባለፈው ዓመት በኢትዮጵያ የእርዳታ እህል መመዝበሩ የለጋሾችን መተማመን የሸረሸረ ክስተት ነበር ሲል ስብስቡ በመግለጫው አክሏል። ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመሻገር በመሞከር ላይ የነበሩ ፍልሰተኞች ጀልባቸው ተገልብጦ አንድ ህፃንን ጨምሮ 9 ሲሞቱ 15 የሚሆኑት ደግሞ የደረሱበት አለመታወቁን የጣሊያን የባህር ጠረፍ ጥበቃ አስታውቋል። 22 ፍልሰተኞችን መታደጉን እንዲሁም የአንድ ህፃንን ጨምሮ 9 ሰዎችን አስክሬን ማግኘቱን የባህር ጥበቃው አስታውቋል። በተያያዘ ዜና ግሪክ የ3 ታዳጊዎችን አስክሬን ማግኘቷንና 19 ፍልሰተኞችን ደግሞ መታደጓን አስታውቃለች። ፍልሰተኞቹ ይጓዙበት የነበረው ጀልባ ከቋጥኝ ጋር በመጋጨቱ አደጋው ሊደርስ እንደቻለ ተነግሯል። ከአፍሪካ፣ እስያና መካከለኛው ምስራቅ ወደ አውሮፓ ለመሻገር ለሚሹ ፍልሰተኞች ሌላው አማራጭ የሆነችው ግሪክ ከእንደ አውሮፓን አቆጣጠር 2015 ወዲህ 1 ሚሊዮን የሚሆኑ ፍልሰተኞች በደሴቶቿ ተቀብላለች። ይህ በእንዲህ እንዳለ የአውሮፓ ህብረት ህግ አውጪዎች የተሻሻለ ያሉትን የፍልሰተኞች ደንብ ትናንት ረቡዕ አጽድቀዋል። የቀኝ አክራሪው ክንፍ እያገኘ ያለውን ድጋፍ መግታት የሚሻውና የመሃሉን ፖለቲካ የሚከተለው ቡድን እርምጃው በሰኔ ከሚካሄደው ምርጫ በፊት በዘፈቀደ የሚመጡትን ፍልሰተኞች ይቀንሳል የሚል ተስፋ አለው። በሮይተርስ የተጠናቀረውን አጭር ዘገባ ደረጀ ደስታ ያሰማናል።
የማሻሻያው ዋና ዓላማ ከአውሮፓ ድንበር ክልል ውጪ ከመካከለኛው ምስራቅና አፍሪካ የሚመጡ ያልተፈለጉ ፍልሰተኞችን የቆይታ ጊዜና የጥገኝነት ጥያቄ መቀነስና ወደ አገራቸው የመመለሱን ቁጥር መጨመር ነው። በህብረቱ 27 አባል አገራት መካከል ለ8 ዓመታት ከዘለቀው ውዝግብ በኋላ ለድርድር የቀረበው ሐሳብ እንደ ጣሊያን ባሉ የመዳረሻ አገሮችና እንደ ጀርመን ባሉ የበለጸጉ አገሮች መዳረሻዎች መካከል ያለውን የግዴታ ሚዛን አስቀምጧል። ይሁን እንጂ ግን ስደትን ለማስቆም ብዙ ርቀት መሄድ ባለመቻሉ ዙሪያውን በጸረ ኢሚግሬሽን በህብረት ተቃዋሚ አውሮፓውያንና ቀኝ አክራሪ ፓርቲዎች ተተችቷል። ግራ ዘመን ተቃዋሚዎችና የመብት ተሟጋቾች ግን በሰብአዊ መብት ላይ ትልቅ ጉዳት ያደርሳል ሲሉ ኮንነውታል። ድምጹ የተሰጠው የአውሮፓ ህብረት የፖለቲካ ማዕከል ከሁለት ወራት በኋላ በሚካሄደው የአውሮፓ ህብረት የፓርላማ ምርጫ መቀመጫዎችን ያገኛል ተብሎ ከሚጠበቀው የቀኝ አክራሪው መጠነ ሰፊ የተቃውሞ ግፊት ከገጠመው በኋላ ነው። ሲብሪጅ የተባለው ለትርፍ ያልተቋቋመው ድርጅት ቃል አቀባይ ጆሃንስ ሩከርል ማዕከላዊ ፓርቲ የቀኝ አክራሪዎችን ውሳኔ እያራመደ ነው በሚል ውሳኔውን ይቃወማሉ።
ይህን የስደተኞችን ህግ እንቃወማለን፣ ምክንያቱም ምንም የሚያሻሽለው ነገር አይኖርም። እንዲያውም ነገሮች የበለጠ ክፉ ይሆናሉ። ሰብአዊ መብቶች ይገደባሉ። ሰዎች ይበልጥ ወደ አደጋ እንዲመጡ ያደርጋል።
የአውሮፓው ህብረት አባላት ውሳኔውን ተግባራዊ ለማድረግ 2 ዓመት ቢኖራቸውም ተንታኞች ግን በአንድ ምሽት ምድር ላይ ያለውን ሁኔታ ይለውጣዋል ብለው ማሰብ እንደማይቻል አስጠንቅቀዋል።
በማሊ የፖለቲካ እንቅስቃሴዎች ሌላ ማሳሰቢያ እስከሚሰጥ ድረስ መታገዳቸውን ሀገሪቱን በመምራት ላይ ያለው ሁንታ ትናንት ረቡዕ አስታውቋል። ምርጫ ላልተወሰነ ጊዜ መታገዱን ባለፈው ዓመት ያስታወቀው ሁንታው የትናንቱ ውሳኔ ደግሞ በህዝቡ ዘንድ ስርዓትንና ደንብን እንዲሰፍን ለማድረግ ታስቦ የተላለፈ መሆኑን አስታውቋል። ባለፉት 4 ዓመታት 2 መፈንቅለ መንግስቶችን ያስተናገደችው ማሊ በፖለቲካ ለመረጋጋት ውስጥ ትቆይታለች። ከአልቃይዳና እስላማዊ መንግስት ጋር ግንኙነት ያላቸው ቡድኖችም አገሪቱን በማበጥ ላይ ናቸው።
በትብብር የሚሰሩ
አቶችን ለጸጥታ ጥበቃው አትገለገል በነበረችው ማሊ ሁንታው ፈረንሳዮቹን ከአገሪቱ እንዲወጡ በማድረግ የሩሲያ ቡድኖችን ጋብዟል። በዩናይትድ ስቴትስ ፊላደልፊያ ግዛት ውስጥ የቅዱስ ረመዳን ጾም መጠናቀቅን ለማክበር ተሰባስበው በነበሩ ሙስሊሞች ላይ በተፈጸመ ጥቃት 3 ሰዎች ላይ ጉዳት ሲደርስ በመቶዎች የሚቆጠሩ ወላጆችና ሕፃናት ከጉዳቱ ለማምለጥ መደበቂያ እንዲሹ አድርጓቸዋል። የማይክል ብራውንን ዘገባ ኤደን ገረመው ታሰማናለች።
ናፈሾስት አመታዊ የኢድ አልፈጥር በዓል በመከበር በነበረበት ወቅት የተኩስ ሩምታ በመፍጠር ተጠርጥረው 5 ሰዎች መታሰራቸውን የፊላደልፊያ ፖሊስ አስታውቋል። በስፍራው የነበሩት ወይዘሮ ካሪማ
በጣም ፈርቼ ነበር። ልቤ በኃይል እየመታ ነበር። ሴት የልጅ ልጄን ወደ ታች ሸፍኜ ይዣት ነበር። ሁሉም ሰው እንዲህ አይነት ነገር ሲከሰት ተመሳሳይ የሆነ ታሪክ ይኖራል። ነገር ግን እኮ ደጋግሞ መስማት ይሰለቻል አይደል?
ቶማስ አለን ጥቃቱ ሲፈጸም የተመለከቱ የአይን እማኝ ናቸው።
በጣም የሚያሳዝን ነገር ነው። እስከዛሬ ህይወቴ ፊላደልፊያ እንዲህ ያለ ነገር በተለይ መስጂድ አካባቢ ሲከሰት አይቻላውቅም። ምንም እንኳን በፊላደልፊያ ወንጀል የበረታ ቢሆንም መስጂድ አካባቢ ይህን የመሰለ ነገር ሆኖ አያውቅም። ይሄ የመጀመሪያ ጊዜ ነው።
ፖሊስ 1 ሴትና 4 ወንዶች በድምሩ 5 ሰዎች በጥቃቱ ተጠርጥረው መታሰራቸውን አስታውቋል። በተጨማሪም መሳሪያ የታጠቀ የ15 ዓመት ታዳጊ ትከሻው ላይና እግሩ ላይ ጥቃት እንደደረሰበትና ሌላ አንድ ሰው ደግሞ በመሳሪያ ሆዱ ላይ መመታቱን እንዲሁም ደግሞ ተጨማሪ አንድ ታዳጊ እጁ ላይ ጉዳት እንደደረሰበትም አክሏል። የጥቃቱ ዓላማ እስካሁን ድረስ ግልጽ አልተደረገም። ለማይክል ብራውን ዘገባ አደን ገረመው ከዋሽንግተን ዲሲ።
የበንዲ እንዳለ በአሜሪካ መሳሪያን በሱቁም ሆነ በአውደ ርዕይ ላይ የሚሸጡ ነጋዴዎች የገዢዎችን የኋላ ታሪክ እንዲያጣሩ የባይደን አስተዳደር ደንብ አውጥቷል። በሺ የሚቆጠሩ የመሳሪያ ነጋዴዎች ደንቡን በቅርቡ ተግባራዊ እንደሚያደርጉም ይጠበቃል። ደንቡ ባልተፈቀደላቸውና የገዢዎችን ዳራ በማያጣሩ ነጋዴዎች በየዓመቱ በ10,000 የሚቆጠሩ መሳሪያዎች የሚሸጡበትን ሁኔታ እንደሚያስቀር ይታመናል። በመሳሪያ የሚፈጸም ጥቃትና ሁከትን ለማስቆም አስተዳደሩ በቅርቡ ከወሰዳቸው እርምጃዎች አንዱ እንደሆነም ተነግሯል። አስተዳደራቸው ህይወት በከንቱ እንዳይጠፋ አስፈላጊውን ሁሉ እንደሚያደርግ የገለጹት ጆ ባይደን የአሜሪካ ምክር ቤት በመላ አገሪቱ ተፈጻሚ የሚሆንና የገዢዎችን የኋላ ታሪክ እንዲጣራ የሚያስገድድ ህግ እንዲያወጣ ጠይቀዋል። በመጨረሻም ኦጄ ሲምፕሰን ከዚህ ዓለም በሞት ተለየ። ታዋቂው የቀድሞ የእግር ኳስ ተጫዋች እንዲሁም የቀድሞ የትዳር አጋሩን ገድሏል በሚል ከ30 ዓመታት በፊት ከቀረበበትና የክፍለ ዘመኑ የፍርድ ሂደት በመባል ከሚታወቀው ክስ ነጻ የወጣው ኦጄ ሲምፕሰን በ76 ዓመቱ ትናንት ረቡዕ ላስ ቬጋስ ውስጥ ከዚህ ዓለም በሞት መለየቱን ጠበቃው አስታውቋል። ሲምፕሰን የካንሰር ህመምተኛ እንደነበርም ጠበቃው ቲኤምዚ ለተባለው ቴሌቪዥን አስታውቋል። በአሜሪካ የእግር ኳስ ጨዋታ ከፍተኛ ዝናና ትርፎ የነበረው ሲምፕሰን በእንደ አውሮፓን አቆጣጠር 1994 የቀድሞ የትዳር አጋሩን ኒኮል ብራውን ሲምፕሰንን እና ጓደኛዋ የነበረን አንድ ሌላ ግለሰብ ገድሏል በሚል የቀረበበት ክስና የፍርድ ቤት ሂደት የአሜሪካውያንንም ሆነ የተቀረውን ዓለም ትኩረት ሰቅዞ ያዘ ነበር። ሲምፕሰን ጥቁር፣ የቀድሞ ባለቤት ደግሞ ነጭ መሆኗ አሜሪካውያን የፍርድ ሂደቱን በውጥረት ውስጥ ሆነው እንዲከታተሉ አድርጓል። ሲምፕሰን ከመጀመሪያው ክስ ቢያመልጥም ውድ የስፖርት ማስታወሻዎችን የሚሸጡ ደላላዎች በመሳሪያ አስፈራርተው ዘርፏል በሚል ከአስር ዓመታት በኋላ በቀረበበት ክስ የዘጠኝ ዓመታት እስር ተፈርዶበታል። በአውሮፓውያን አቆጣጠር 2017 ከእስር የወጣው ሲምፕሰን የስፖርት ማስታወሻዎቹ የራሱ እንደሆነ ይናገራል። በቀድሞ ባለቤቱ ክስ ወቅት በጠበቃው የነበሩት ታዋቂው ጃኒ ካክረን በሲምፕሰን ላይ በማስረጃነት የቀረበውን የእጅ ጓንት በፍርድ ቤቱ ሲለካው መጥለቅ ባለመቻሉ ጓንቱ ልኩ ካልሆነ ደንበኛዬን ልቀቁ ማለታቸው የፍርድ ሂደቱን የተከታተሉ ሁሉ የሚያስታውሱት ነው። ክብራትና ክብራን፣ በዚሁ የምሽቱን ዜና አጠቃለናል። ለቀሪ ዝግጅቶች ወደ አስማማው መልሳቸዋሉ።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የአሙስ ሚያዝያ 3 2016 ዓ.ም ተምረት ከዋሽንግተን ዲሲ ተላልፈላችሁ የሚገኙን የአሜሪካ ድምጽ ራዲዮ ነው። ዝግጅታችንን በአለም ከተባተው ዜናዎች ጀምረናል። እንግዱን ለዓለም ዜናዎቹ አመሰግናለሁ። በምሽቱ ዝግጅታችን ውስጥ በድምጽና ምስል ቅንብር ሲያሸናፊና ግርማ ደገፋ እንዲሁም በዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያው ማብሮናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማነት አስማማየን እያስተናገድኳችሁ እስከ ምሽቱ 4 ሰዓት ድረስ አብራችሁ ቆይታ አድርጋለሁ። በድጋሚ ለማስተዋወቅ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በፌስቡክ @voamharic ላይ በቀጣይ እየተላለፈ ስለሚገኝ መከታተል ትችላላችሁ። አሁን ወደ ለቱ አብይ ርዕስ እንላለን። ዩናይትድ ስቴትስ በኦነግ የፖለቲካ ዘርፍ ኃላፊ በቴ ኡርጌሳ ግድያ ላይ ሙሉ ምርመራ እንዲካሄድ ጥሪ አቀረበች። ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ በማህበራዊ ትስስር ገጹ እንዳሰፈረው ትላንት ረቡዕ እኩለ ሌሊት ላይ በመቂ ከተማ የተፈጸመው የአቶ በቴ ኡርጌሳ ግድያ ተጣርቶ ተጠያቂዎች ለሕግ መቅረባቸው በአገሪቱ ሁከት እንዳይቀጥል ይረዳል ብሏል። ግድያውን የኮነኑት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትና ሌሎችም የፖለቲካ ፓርቲዎች በገለልተኛ ወገን ይጣራ ጠይቀዋል። በሌላ በኩል የአቶ በቴ ኡርጌሳ የቀብር ስነ ስርዓት ዛሬ ሐሙስ በመቂ ከተማ መሰረተ ክርስቶስ ቤተክርስቲያን ተፈጽሟል። ገልሞ ዳዊት ተጨማሪ አለው።
የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ የኦሮሞ ነጻነት ግንባር የፖለቲካ ዘርፍ ኃላፊ ግድያ አፋጣኝና ሙሉ ምርመራ እንዲካሄድ ጥሪ አቅርበዋል። ቢሮው ዛሬ ሐሙስ በማህበራዊ ትስስር ገጹ እንዳሰፈረው በከፍተኛ አመራሩ ግድያ ላይ ተገቢና አፋጣኝ ማጣራት መደረጉ በአገሪቱ የፖለቲካ ቀውስን ለማስቀረት የራሱ ሚና እንደሚኖረው በአጽንኦት አመልክቷል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ኮሚቴ ሰብሳቢ ሴናተር ቤን ካርደን ግድያውን አውግዘው በኢትዮጵያ መሰል ግድያዎች መቀጠላቸው የተፎካካሪ ፖለቲካ ፓርቲዎች እንቅስቃሴና የመረጃ ነጻነት እንደሚገዳደሩ ገልጸዋል። በግድያው ተጠያቂ የሆኑ አካላት ሁሉ ለፍርድ እንዲቀርቡ በመግለጫቸው ጠይቀዋል። በተያያዘ ዜና በአቶ በቴ ኡርጌሳ ግድያ ማዘኑን ዛሬ ባወጣው መግለጫ ያስታወቀው የኢትዮጵያ የፖለቲካ ፓርቲዎች ጋራ ምክር ቤት ነው። የምክር ቤቱ ሰብሳቢ አቶ ደስታ ድንቁ ምክር ቤቱ በግድያው ማዘኑን ተናግረዋል።
ምንም የጦር መሳሪያ ባልያዙና የጦርነት ወይም ደግሞ ግጭት ውስጥ ያልገቡ የሀገሪቱ አለኝታዎች የሀገሪቱ ድምፆች በሚታፈኑበት ጊዜ በሚከተሉበት ጊዜ በሰላማዊ ወይም እና በህጋዊ እና ህገ መንግስታዊ የፖለቲካ እንቅስቃሴ በሚያደርጉት ንቁ ዜጎችና ንቁ ተሳታፊዎች ላይ የሚፈጥረው ጫና ቀላል አይደለም።
የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ ጥሩነህ ገምታ ፓርቲያቸው መግለጫ ማውጣቱን ገልጸዋል።
በአቶ በቴ ኡርጌሳ መገደል በጣም አዝነናል። ግድያው በገለልተኛ አካል ተጣርቶ አጥፊው መታወቅ ይኖርበታል። መሰል ድርጊት ሲፈጸም ቆይቷል። ድምፃዊ ሃጫሉ ሁንዴሳም እንዲሁ ነበር ተገድሎ የተገኘው። የባኮ ትቤ ነዋሪ የነበረው የፓርቲያችን አባል አቶ መለሰ ጫኔም እንዲሁ ተገድሎ ሬሳው አልተገኘም። የምዕራብ ወለጋ ዞን የኦፌኮ ኮሚቴ ሰብሳቢ አቶ ፈቃዱ አያና ፋጅ ከስራ ገበታው ላይ ተወስዶ እስካሁን ያለበት አይታወቅ።
የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ ፓርቲ በአቶ በቴ ኡርጌሳ ሞት ማዘኑን ገልጿል። የፓርቲው ህዝብ ግንኙነት ኃላፊ ዶክተር ሙላለም ተገኝ ከዚህ በፊት በቢሾፍቱ ከተማ አዳ ምርጫ ጣቢያ ተወካያቸው የነበሩት አቶ ግርማ ሞገስ በመኖሪያ ቤታቸው ደጃፍ ተገለው ፍትህ ብንጠይቅ ምላሽ ሳናገኝ ቆይተናል በማለት ድርጊቱ ያለ ፍርድ መቀጠሉን ጠቁመዋል።
ከሳቸው ጋር ተያይዞ ለዘመድ ወዳጆቻቸው ለሁሉም መጽናናትን እንደ ፓርቲ እንደምንመኝ በመግለጫችንም ገልጸናል። ይህንንም በድጋሚ ማለት እፈልጋለሁ። እንደዚህ አይነት ጉዳዮች ግን በጣም ገለልተኛ ሀቀኛ ጄኒውን የሆነ መልኩ እያንዳንዱ የተደረሰበት ሂደት ለህዝብ በግልጽ ሊነገር ይገባል። ያ ነው የፍትህ ሂደቱን የቀራ የሚያደርገው የሚል ሀሳብ ነው ያለን።
ትላንት አስክሬናቸው ከመቂ ከተማ ወጣ ብለው የተገኘው የአቶ በቴ ኡርጌሳ የቅብር ስነ ስርዓት ዛሬ እኩለ ቀን ላይ በመቂ መሰረተ ክርስቶስ ቤተክርስቲያን መፈጸሙን ወንድማቸው አቶ ሚለ ኡርጌሳ ለአሜሪካ ድምጽ ተናግረዋል።
አስክሬኑን ወደ ሆስፒታል ወስደን ምርመራ ተደርጓል። መርማሪዎች ገሚሱን የምርመራ ውጤት አሳውቀውናል። ቀሪውን ለሚመለከታቸው ባለስልጣናት እንደሚሰጡ ነግረውናል።
የአቶ በቴ ኡርጌሳ እንግዲያን አስመልክቶ የኦሮሚያ ክልላዊ መንግስት ትላንት ባወጣው መግለጫ ድርጊቱን በሚመለከታቸው አካላት አማካይነት እንደሚመረምር አስታውቋል። የኦነግ ከፍተኛ አመራርና የፖለቲካ ዘርፍ ኃላፊ የነበሩት አቶ በቴ ኡርጌሳ የ41 ዓመት ጎልማሳና የአራት ልጆች አባት ነበሩ። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነው ያደመጣችሁት። አሁን ደግሞ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያ ዘገባችን የአመራሮችና አባሎች እስርና መዋከብ እንዲቆም አራት ፓርቲዎች መጠየቃቸውን የተመለከተ ነው። ያለ ፍትህ ታስረው የሚገኙ የፖለቲካ ፓርቲ አመራሮችና አባሎች በአስቸኳይ እንዲፈቱ አራት ፓርቲዎች በጋራ ባወጡት መግለጫ ጠይቀዋል። ከፓርቲዎቹ አንዱ የሆነው የኢያፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ከአስቸኳይ ጊዜ አዋጁ በኋላ በፓርቲዎች ላይ የሚደርሰው ጫና መባባሱን ተናግረዋል። የእናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ አያሌው ደግሞ ይህ አካሄድ በሰላማዊ የፖለቲካ ትግል ላይ እንቅፋት ይሆናል ብለዋል። በጉዳዩ ላይ ከመንግስት በኩል ምላሽ ለማግኘት ያደረግነው ጥረት ሊሳካ አልቻለም። ኬኔዲ አባተ ተጨማሪ አለው።
በትብብር የሚሰሩ አራት የፖለቲካ ፓርቲዎች የመላው ኢትዮጵያ አንድነት ድርጅት መያድ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ፣ የአማራ ጊዮናዊ ንቅናቄና እናት ፓርቲ ከትናንት በስቲያ ማክሰኞ ሚያዝያ 1 ቀን 2016 ዓ.ም በጋራ ባወጡት መግለጫ በሰላማዊ የፖለቲካ ፓርቲ አመራሮችና አባሎች ላይ እስርንና ማዋከብን ጨምሮ የተለያዩ በደሎች እየተፈጸሙባቸው እንደሚገኙ ገልጸዋል። በአሁን ወቅትም ወደማይታወቅ ቦታ የተወሰዱና በየእስር ቤቱ ያለ ፍትህ የሚንገላቱ ያሏቸው የፖለቲካ ፓርቲ አመራሮችና አባላት ስለመኖራቸው በመግለጫቸው ላይ አመልክተዋል። ያለምንም ክስ በ3 ወራት ከ15 ቀን በአዋሽ 40 በእስር ላይ ቆይተው መጋቢት 12 ቀን የተለቀቁት የኢሃፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ከአስቸኳይ ጊዜ አዋጁ በኋላ እስርና ማዋከቦች መበራከታቸውን ይገልጻሉ።
በአማራ ክልል ላይ በተከሰቱ ወቅታዊ ጉዳዮች በሚል አስቸኳይ ጊዜ አዋጅ ከታወጀ ጊዜ ጀምሮ ከፍተኛ ወከባና በደሎች በፖለቲካ ፓርቲዎች፣ በጋዜጠኞች፣ በተለያየ ስለ ሰብአዊ መብት ተሟጋቾች ላይ በተለያየ ምክንያት ማፈኛ ተደርጓል። ይህ አስቸኳይ ጊዜ አዋጅ ያለ ፍርድ ቤት ትዕዛዝ ዝም ብሎ 8 ወር፣ 9 ወር ከዛም በላይ የቆዩ አሉ። በአሁኑ ሰዓት ራሱ
የእርስ በርስ ጦርነት ይብቃ በሚል መሪ ቃል ሰላማዊ ሰልፍ ሲያስተባብሩ ከነበሩ ፖለቲከኞች መካከል አንዱ ያለምንም ክስ እስካሁን በእስር ላይ እንደሚገኝ ገልጸዋል። በቅርቡ በቁጥጥር ስር የዋሉት የኢህአፓ ሊቀመንበርና ሌሎች 2 የሰልፉ አስተባባሪ የነበሩትን ጨምሮ 6 ሰዎች የፍርድ ቤት ሂደታቸው ተቋርጦ ወደ አዋሽ 40 መወሰዳቸውን እንዳረጋገጡም ተናግረዋል። የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው ይህን መሰሉ አካሄድ ሰላማዊ ትግልን የሚያበረታታ እንዳልሆነ ያስረዳሉ።
ሰላማዊ ትግል እንቅስቃሴ የሚያደርጉባቸውን የማፈን አማራጮቻቸውን የማሰር ነገር እንትን ያለ በሄደ ቁጥር ሰው ሰላማዊ የሆነ የፖለቲካ ትግል እንደ አማራጭ ወደማይወስድበት ነገር ይገፋል እና የሰላማዊ ፖለቲካ እንቅስቃሴ ላይ ማህበረሰቡ ሀገርም እንደ ሀገር ተስፋ እንዲቆርጥ የሚያስደርግ ያለ ነገር እና ይህንን ለመንግስት በጣም ጠንከር ያለ መልዕክት እናስተላልፍ እንወዳለን። ሰላማዊ የፖለቲካ ትግል ላይ እንቅፋት መሆን ተገቢ አይደለም።
ከእስር ባለፈ ዛቻ፣ ወከባና ማስፈራራትም በሰፊው ይስተዋላል የሚሉት መጋቤ ብሉይ አብርሃም ደግሞ
ሌሎች በጦርነት ያሉትን ኃይሎች ወደ ሰላማዊ ትግል ግቡ እያለ የሚጠራ መንግስት ሰላማዊ ታጋዮችን ማሳደድ ምን ማለት ነው? ይችላሉና የሰላማዊ ትግል ከባድ አደጋ ተደቀነበታል። ይህ ተግባር ለሀገር ሰላም አይጠቅም። የመንግስት አካላት በአስቸኳይ እንዲያስቆሙት ነው የምንጠይቀው።
በጉዳዩ ላይ ከመንግስት በኩል ምላሽ ለማግኘት በኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ የእጅ ስልክ ላይ ደውለን ባለመመለሳቸው አልተሳካልንም። ሆኖም የጸጥታ አካላት በቁጥጥር ስር የሚያውሏቸው ፖለቲከኞችና ሌሎች ሰዎች በወንጀል የተጠረጠሩ መሆናቸውንና ብዙዎቹ ማጣራት ከተደረገ በኋላ መለቀቃቸውን መንግስት በተለያዩ ጊዜያት መግለጹ ይታወቃል። ምንም እንኳን ያስቸኳይ ጊዜ አዋጁ ተጠርጣሪዎች ፍርድ ቤት ሳይቀርቡ ለተራዘመ ጊዜ ሊታሰሩ እንደሚችሉ ቢደነግግም የሰብአዊ መብቶች ተቋማትን ጨምሮ የተለያዩ አካላት እርምጃውን ተችተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የትንታኔው መጽሔታችን ሌላኛው ርዕሰ ጉዳይ ደግሞ ወደ ሱዳን ይወስደናል። ጦርነቱ ዓመት ሊሞላ የተቃረበባት ሱዳን የራብ ቸነፈር አፋፍ ላይ መሆኗ ተገለጸ። በሱዳን ከተቀሰቀሰ አንድ ዓመት ሊደፍን በተቃረበው የእርስ በርስ ጦርነት በሺዎች የተቆጠሩ ሰዎች ተገድለዋል። 15 ሚሊዮን ሰዎች ከመኖሪያቸው ተፈናቅለዋል። በቂ ሰብአዊ እርዳታ እየቀረበ አለመሆኑ በአገሪቱ ካለው እጅግ አደገኛ ሁኔታ ጋር ተደማምሮ ህዝቡ የራብ ቸነፈር አፋፍ ላይ መሆኑን አሶሲየትድ ፕሬስ ያጠናቀረው ዘገባ አውስቷል። ቆንጅታዬ እንደሚከተለው ታቀርባለች።
የሱዳን የእርስ በርስ ጦርነት የተቀሰቀሰው እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓመተ ምህረት ሚያዝያ ወር አጋማሹ ላይ ነበር። የተጫረውም በጀነራል አብደል ፋታህ አልቡርሃን ሊቀመንበርነት በሚመራው በሀገሪቱ የጦር ሰራዊትና በጀነራል ሙሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ድጋፍ ሰጪ ኃይል መካከል የነበረው ውጥረት እየተካረረ ሄዶ ዋና ከተማዋ ካርቱም ጎዳናዎች ላይ መታኮስ ከጀመሩና ውጊያው ወደ ሌሎች የሀገሪቱ አካባቢዎች ከተዛመተ በኋላ ነው። ጦርነቱ ከመጀመሩ ከአንድ ዓመት ከመንፈቅ በፊት ቡርሃንና ዳጋሎ አብረው ሆነው ወታደራዊ መፈንቅለ መንግስት በማካሄድ ሀገሪቱ ትርምስ ውስጥ ገባች። የገለበጡት ለአያሌ ዓመታት ሱዳንን የገዙት አምባገነኑ ኦመር አልበሽር በህዝባዊ አመጽ ከስልጣን ከተወገዱ በኋላ ሀገሪቱን ወደ ዲሞክራሲያዊ አስተዳደር ያሸጋግራል ተብሎ የተጠበቀውንና ዓለም አቀፍ እውቅና የተቸረውን ሲቪላዊ መንግስት ነበር። ያ መፈንቅለ መንግስትና ጦርነቱ የሱዳን ህዝብ ከበርካታ አስርት ዓመታት ወታደራዊና እስላማዊ አገዛዝ በኋላ ዲሞክራሲያዊ አስተዳደር ልናገኝ ነው በሚል ሰንቆ የነበረውን ተስፋ አክስሞበታል። ካለፈው ጥቅምት ወር ወዲህ ታዲያ የዓለም አቀፉ ማህበረሰብ ትኩረት ከሱዳኑ ጦርነት ጋዛ ላይ በእስራኤልና በሐማስ መካከል እየተካሄደ ወዳለው ጦርነት ዞሯል። በመሆኑም የሱዳን የጦርነት ተፈናቃዮች ሕይወታቸውን ለማትረፍ የግዳቸውን እየታገሉ ነው። ሁለተኛዋ ትልቋ የሱዳን ከተማ ኡምዱርማን ተፈናቃዮች ቀድሞ ትምህርት ቤት በነበረ ህንጻ ባሉ መጠለያዎች ውስጥ እየኖሩ ናቸው። ሲሃም ሳልህ መጠለያ ካምፕ ውስጥ ያሉት ህጻናት በቂ ምግብ ለመመገብ እየተቸገርን ነው፣ የምናገኘው ምስር፣ ሩዝና ገንፎ ብቻ ነው ብለዋል።
እንደነ مشكله في 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 الاطفال
ህጻናቱን በሚመለከት ችግር አለብን። ልጆቹ በቂ አልሚ ምግብ ያለው ምግብ ስለማያገኙ እንደሚገባቸው አላደጉም። ያለን ምስርና ገንፎ ነው። አንዳንድ ጊዜ ምስሩን ከኦክራ ጋር አድርገን እንሰራዋለን። አሁን ግን እግዚአብሔር ይመስገን ከአምስት አመት በታች ለሆኑ ልጆች የሚሆን የተዘጋጀ ምግብ የሚያቀርብ ድርጅት ተገኝቷል። ተገቢውን አልሚ ምግብ የያዘ ምግብም ይሆናል ብዬ አስባለሁ።
የሀገሪቱ አርሶ አደሮችም ምግብ ለማምረት የሚያደርጉት ጥረት በገንዘብና በሌላም አቅርቦት ጥረት ምክንያት እየተስተጓጎለ መሆኑን ተናግረዋል። ጀዚራ ግዛት አልማናጊል ከተማ አጠገብ የሚኖሩት አርሶ አደር በማዳበሪያ ዋጋ ውድነት፣ በምርት ዋጋ ማሽቆልቆል ጨምሮ ገበሬው እየተቸገረ መሆኑን ለአሶሲየትድ ፕሬስ እንዲህ ሲሉ ገልጸዋል።
አላተሙል ብርድ ቢገድ ቃሊ ወላሰማት ቢገድ 35000 ጂኔ ወልመህሱለ ቢንህሲላ ማፊየ ሲዕር
ለግብርና ስራችን ማስኬጃ የሚያስፈልገን ወጪ በጣም ጨምሯል። የማዳበሪያ ዋጋ 35000 የሱዳን ፓውንድ ወይም 32 ዶላር ገብቷል። የምናመርተው እህልም በአሁኑ ጊዜ ይህ ነው የሚባል ዋጋ አያወጣልንም። ጦርነቱ ጎድቶናል፣ ኢኮኖሚው ወድቋል፣ ችግሩ በስቷል። ገንዘብ የለም፣ የጸጥታ ሰራተኞች እየሰሩ አይደሉም። የግብርና መሐንዲሶች ውሃ እንዲደርሰን አያደርጉም። በሁሉም ነገር ተጎድተናል። ግማሽ ሄክታር መሬት በመስኖ ለማጠጣት 2-3 ቀን ይወስድብናል።
በጦርነቱ የተነሳ ቤት ንብረታቸውን ጥለው የተሰደዱ በርካታ ቤተሰቦች ዋና ከተማዋ ካርቱም እና ሌሎችም አካባቢዎች የሲቪሎች መኖሪያዎችን ሳይለዩ የሚፈጸሙ የቦምብ ጥቃቶች፣ ግድያዎች፣ መፈናቀል፣ ረሃብ አስገድዶ መድፈርን ጨምሮ የጭካኔ አድራጎት ሲፈጸም ማየታቸውን ለአሶሲየትድ ፕሬስ ተናግረዋል። ምዕራብ ዳርፉር ውስጥ እጅግ የሚዘገንን ጥቃት የደረሰ ሲሆን በአርኤስኤፍ ታጣቂዎችና በተባባሪዎቻቸው የአረብ ሚሊሻዎች አረብ ያልሆኑ አፍሪካውያን ማህበረሰቦች በሚኖሩባቸው አካባቢዎች ጎሳ ተኮርና ጾታዊ ጥቃቶች በስፋት ፈጽመዋል። ካሌል ሰርባል የሱዳን የቀይ ጨረቃ ፕሬዝዳንት ናቸው። በአካባቢው ስላለው ችግር ሲያስረዱ
እኛ እርዳታ ስናከፋፍል ካርቱም እና ምዕራብ ዳርፉር ላይ አተኩረን በከፍተኛ ደረጃ የተጎዱ በመሆናቸው የእርዳታ ቁሳቁስ እንሰጣለን። መድኃኒቶች፣ የስነ ልቦና ድጋፍ መገልገያዎች፣ በአጠቃላይ የሕክምና እርዳታዎችን እንሰጣለን። ከአካባቢው ጥበቃ ድጋፍም አኳያ ከአስክሬን ቀብር ጋር የተያያዘ ድጋፍ እናደርጋለን።
ከኦምዱርማን ተሰደው በተፈናቃይ ካምፕ የተጠለሉት አደም አልሳየር መጠለያ ካምፑ ለመድረስ ምን ያህል ችግር እንዳዩ ለአሶሲየትድ ፕሬስ ሲናገሩ
ጦርነቱ በየሰፈሩ ተባብሶ ቀጠለ። ንጹሃን ነዋሪዎች ተገደሉ። የጸጥታ ጥበቃው ተንኮታኮተ፣ ተበጠበጠ። እኛ እግዚአብሔር ይመስገን መከራችንን አይተን ወጣን። ፈጥኖ ደራሽ ታጣቂዎች ይፈትሹናል፣ ያዋክቡናል፣ ይሰድቡናል። ብቻ እንደምንም መጠለያ ካምፑ ጋር ደረስን። መጀመሪያ ሁሉ ነገር ጥሩ ነበር። አሁን ግን በጣም ችግር አለ። የሚረዳን ድርጅትም የለም። በቂ ምግብ የለንም።
የዓለም የጤና ድርጅት እንዳስታወቀው በአጣዳፊ የተመጣጠነ ምግብ እጥረት የተጎዱ 5 ዓመት ያልሞላቸው 3.5 ሚሊዮን ሕፃናት ያሉ ሲሆን ከመካከላቸው ከ710,000 የሚበልጡት በከባድ ሁኔታ የተጎዱ መሆናቸውን አስታውቋል። የዓለም አቀፍ ወንጀል ፍርድ ቤት ICC ዳርፓውያን አቆጣጠር በ2000ዎቹ ዓመታት የዘር ማጥፋት ጥቃት በተካሄደባት በምዕራብ ዳርፉር እንደገና በአዲስ መልክ ደርሷል የተባለውን የጦር ወንጀል እና በሰብአዊ ፍጡር ላይ የተፈጸመ ወንጀል እየመረመረ መሆኑን
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችንም እንደቀጠለ ነው። አሁን በዋሽንግተን ሰዓት አቆጣጠር ከቀኑ 8 ሰዓት ከ27 ይላል። በኢትዮጵያ ከምሽቱ 3 ሰዓት ከ27 ማለት ነው። የመጀመሪያ ምዕራፍ ቅንብራችን ነበር ቀደም ሲል ተከታትሎ የነበረው። አሁን ደግሞ ሁለተኛው አጋማሽ ቅንብራችን ይቀጥላል። የመጀመሪያው ዝግጅት የሚሆነው ባልና ማህበረሰብ የዛሬው ባህልና ማህበረሰብ ዝግጅታችን በፍቼ ጨምበላላ ባህል አከባበር ላይ ያተኩራል። በህብረ ብሔራዊ ፍቼ ጨምበላላ ወደ አመት አንድነት ማጎልበት እንደሚገባ ተገለጸ። የይቅርታና የምስጋና ባህል የሆነው የሲዳማ የብሔር ዘመን መለወጫ ፍቼ ጨምበላላ በሐዋሳ ሐይቅ ዳርቻ ሲከበር ለወቅታዊ የሰላም ችግር መፍትሄ የሚሰጡ ጥልቅ የባህል እሴቶች በውስጡ የተካተቱበት መሆኑን የክብረ በዓሉ ታዳሚዎች ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የዘንድሮን የፍቼ ጨምበላላ ባህል አከባበር አስመልክቶ ተከታዩን ለባህልና ማህበረሰብ አዘጋጅቷል። ተከታትለን እንመለስ።
በየአመቱ የሚከበረው የፍቼ ጨምበላላ አውዳመት የሲዳማዎች ተወዳጅና ተናፋቂ ዘመን መለወጫ በዓል ነው። የብሔሩ አያንቶዎች፣ ጭሜሻዎችና ሽማግሌዎች የጨረቃን ውደት በማጤን በሚያስተላልፉት መልእክት የክብረ በዓሉ ቀን ይወሰናል። በመሆኑም የዘንድሮ የፍቼ ጨምበላላ በዓል ባለፈው ሳምንት ቅዳሜም መጋቢት 28 ቀን 2016 ዓ.ም የሚመረት በሐዋሳ ሐይቅ ዳርቻ በሚገኘው ባህላዊ ስፍራ ሶረሳ ጉዱማሌ ሶንጎ ተከብሯል። በየአመቱ በዓሉን ከሚያደምቁ ኩነቶች ውስጥ በሲዳማ አባቶች የሚቀርበውና ስልተምቱ ግጥሙና ዜማው ህብራዊ የሆነው ቄጠላ የተሰኘ ባህላዊ ትዕይንት አይነተኛው ነው። የፍቼ ጨምበላላ የቄጠላ በዓል ትዕይንት በአፍሪካ ድንቃድንቅ መዝገብ አዲስ ክብረ ወሰን ሆኖ ተመዝግቧል። ለክልሉ ባህል ቢሮም እውቅናና ሰርቲፊኬትም ሰጥቶታል። በነገራችን ላይ በቄጠላ ባህላዊ ስርዓት የሲዳማ አባቶች የስታቸውን አድናቆታቸውና ጥያቄያቸውንም ምስጋናቸውን ይገልጻሉ። ህዝባዊ ጥያቄዎችንም ያቀርቡበታል። የባሉ ታዳሚ አቶ ወልደሰንበት ቃንፋቶም ባሉ የይቅርታ ባል ነው ሲሉ ተናግሯል።
ከጀምባላል ባር በጣም ደስ የሚለው በሲዳማ ህዝብ የተጣላ የሚታረቅበት ሀዘን ላይ ያለው ሀዘኑን የሚረሳበት ድንገት ራሱ ባላ ምስት ተለያይቶ ከሆነ ምስት ራሱ ከባላ ተለያይተን አታድርም አትኖርም። ስለዚህ ተጣልታ ከሆነም ታርቃ ወደ ባላ የምትመለስበት ባል ስለሆነ ሁሉም ላጣው ያለው አካፍሎ የሚበላ ስለሆነ ፍቼ ጨምባላላ በጣም ደስ ይላል።
በፍቼ ጨምባላላ ክብረ በዓል እንስሳትን ጨምሮ በሲዳማ ምድር ያለ ፍጥረት በሙሉ ነጻነቱን ይቀዳጃል። ለማጋኖ ፈጣሪ ማለታቸው ነው። ለማጋኖ ምስጋና የሚቀርብበት ወቅት መሆኑን ወጣት አየለ ጋር ይናገራል።
ጨምባላላ ላላገባ ወጣት እጫኛ የሚፈልግበት በመሆኑ እኔም ያላገቡት ወጣቶች መካከል አንድ በመሆነ እንደውም ደግሞ ከዚህ በፊት በማህበረሰቡ ውስጥ ያለው መልካም እሴትን ወደፊት ለማስቀጠልና ለማስተላለፍ ከአባቶች አፍንን እንዴት መቀበል እንዳለባቸው ባይሉን ጠብቆ እንዴት ገጣላውን መጫወት እንደሚቻሉ የሚያስረዳ ነገር በመሆኑ በጣም ትልቅ ከሚነግሪ በላይ ትልቅ ደስታ ነው የሚሰማ።
ፍቼ ጨምባላላ የሚውልበት ቀን በሽማግሌዎች ከታወጀ በኋላም ዛፋ ይቆረጥም ከፍታ ይታረድም አይታረስም። ልጆችም እንዳሻቸው እንዲጫወቱና እንዲቦርቁ ይፈቀድላቸዋል። ላጢማዳምና ህዋን የደረሱት ደግሞ ፋሮ የተሰኘ ያላገቡ ሴቶች በሚጨፍሩት ጭፈራ ላይ የመሳተፍና በዚያውም የመተጫጨት ድል ይሰጣቸዋል። ባሉን ለማክበር ከወንዶግነት ከተማ የመጡት ወይዘሮ ብዙነሽ ካምባቶም ፍቼ ጨምባላላ ለሴቶች የተለየ ትርጉም እንዳለው ይናገራሉ።
ያላገባችሁ በዚህ ነው ተጫጭታ የምትሄደው ማለት ነው በጨምባላላ። ያገባችሁ ደግሞ ተጣልታ ከባላ ተጣልታ አባቷ ቤት ሆና ከሆነ በዚህ ጨምባላላ ቀን ነው ወደ ቤቷ የሚመለሰው አባትየው ማለት ነው።
በአሉ በሐዋሳ ሶሬሳ ጉዲማለ ሶንጎ በተከበረበት ወቅት የተለያዩ የፌደራልና የክልል መንግስታት እንግዶች ታድመዋል። የባህልና ቱሪዝም ሚኒስትር አቶ ወቀጃላ መርዳሳ በባሉ አካባቢ ውስጥ የሲዳማ አባቶች የገነባቸው ጥልቅ ባህላዊ እሴቶች መኖራቸውን ጠቁመዋል።
ግስት መወር ወይንም ራስን በራስ ማስተዳደር ማለት የራስን ባህል፣ የራስን ታሪክ፣ የራስን ኢኮኖሚ፣ የራስን የተፈጥሮ ሀብት፣ የራስን ማንነት፣ የራስን ሁሉ ነገር ማስተዳደር ማለት ነው።
የዘንድሮ የፍቼ ጨምባላላ በዓል ከቀድሞዎቹ ጋር ሲነጻጸር የተቀዛቀዘና አነስተኛ ሰዎች ታደመበት እንደነበር አስተያየት ሰጪዎች ሳይገልጹ አላለፉም። የበዓሉ ታዳሚ አቶ ወልደሰንበት፣
ስለዚህ ፍቼ ጨምባላላ እንደምታውቀው ይሄ ዘር አይደለም በፊት የሚያከብረው ዳንስ ቢያንስ ከተማ ያለ ከተማ ካለው ህዝብ በሚሊዮን ምናምን የሚቆጠር ህዝብ ነው። ስለዚህ አሁን እንደምታውቀው ግንባሽም አልሞላም፣ ሜዳ ባዶ ሜዳ ነው። ስለዚህ ይሄ መንግስት ተነጋግሮ አወያይቶ ከክልል እስከ ቀበሌ ድረስ ወርዶ ማነጋገር ማወያየት፣ ክልል፣ ዞን፣ ወረዳ፣ ቀበሌ ድረስ ማነጋገር ማወያየት መቻል አለበት።
ወይዘሮ ብዙነች ደግሞ አከባበሩም የተቀዛቀዘው በአገሪቱ ባለው የጸጥታ ችግርና የደህንነት ስጋት ነው ብለዋል።
ህዝቡ በአንድነት ማክበር የሚከለክለው ነገር የለም። ግን ሆኖም እያለ ሰው ትንሽ ይሄ አሁን ባለኑ ዘመን ሁኔታ በኑሮ ይሄ መንግስት ላይ ለምንድን ነው ማስተካከለን ኑሮ ውድነት ያዘን እኛ የምንለው አክብሮን ለምንድን ነው ቃላችን ማሞሉት መንግስት ብሎ ትንሽ ለህዝብም ጥሩ ደስተኝነት አለ ብዬ አልገምትም። እኔ
በአገሪቱ ለሚታዩ የሰላም ችግሮች ፍቼ ጨምባላላም መፍትሄ እንደሚሰጥ በክብረ በዓሉ ላይ የተገኙት የሲዳማ ክልል ፕሬዝዳንት አቶ ደስታለ ደሞ አመልክቷል። አንድነትና ትብብር የሚጎለብትበትን ድንቅ ፍልስፍና በውስጡ ያዘ ደማቅ በዓል ነው ሲሉም ገልጿል።
የተሰሩ ጥፋቶች ሁሉ ይቅርታ እንዲያገኙ ከአምላክም ከሰውም ጋር ሰላም መፍጠር የሚቻልበት ስርዓት ያቀፈ ፍቼ ጨምባላላ ነው።
በእንግድነት የተገኙት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ፍቼ ጨምባላላ የሲዳማ ህዝብ የአእምሮና የፍልስፍና ውጤት ነው በማለት ስነ በዓሉን አወድሰዋል። የፍቼ ጨምባላላ የሲዳማ ብሔር የዘመን መለወጫ አውደ ዓመት እንደ አውሮፓ አቆጣጠር በ2015 ዓመተ ምህረት በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ድርጅት ወይም በሚጻሩ ዩኒስኮ በማይዳሰስ የሰው ልጆች ሁሉ መንፈሳዊ ቅርስ ማህደር መመዝገቡ ይታወቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም።
ቀደም ሲል በፍቼ ጨምባላላን በዓል አከባበር በተመለከተ ለባልና ማህበረሰብ ባልደረባችን ዩናታን ያዘጋጀውን ዘገባ ነው ወደ እናንተ ያደረስነው። አሁንም ከዚሁ ከባልና ማህበረሰብ ሳንወጣ በትላንትናው ዕለት በመላው ኢትዮጵያ የኢዳል ፈጥር በዓል ሃይማኖታዊ ስነ ስርዓት በደማቅ ሁኔታ ተከብሯል። ከተከበረባቸው ቦታዎች መካከል ደግሞ አንዱ በደወሎ ዞን ቃሉ ወረዳ በሚገኘው የደጋን መጠለያ ካምፕ ነው። ዘጋቢያችን መስፍን አራጌ በቦታው ተገኝቶ ያጠናቀረልን ይህን ዘገባ ትላንትና በሰዓት መጣበብ ምክንያት በከፊል ወደ እናንተ ማድረሳችን ይታወሳል። ዛሬ ደግሞ ሙሉ ወደ እናንተ እናደርሳለን።
1445ኛውን ኢድ አልፈጥር በአማራ ክልል ደቡብ ወሎ ዞን ቃሉ ወረዳ ደጋን መጠለያ ጣቢያ በሚገኙ ተፈናቃዮች ዛሬ ሄረቡ ሲከበር መሰረቱን በዋሽንግተን ዲሲ ያደረገው ተቀዋ አበሻ የተባለ ድርጅት ከአግማስ ኢትዮጵያ ሀገር በቀል ግብረሰናይ ተቋም ጋር በመተባበር የበዓል መርሃ ግብሩን አዘጋጅቷል። በኦሮሚያና በአፋር ክልሎች የጸጥታ ችግር ተፈናቅለው በመጠለያ ጣቢያ ውስጥ ከሚገኙት መካከል አወል የሱፍ የደረሰብንን ባንረሳውም በችግር ውስጥ ሆነንም በዓሉን ለማክበር በመብቃታችን ደስተኞች ነን ብለዋል።
ኦሮሚያ ስንፈናቀል በማንነታችን ነው። የዛን ሰዓት ብዙ ስቃይ ያልፋል። በዛ ምክንያት ቤተሰቦቻቸውን ያጡ አሉ፣ እናትና አባታቸውን ያጡ አሉ። በሰላም ባለመኖር ምክንያት ከኛ በላይ ተጎዳ የለም። ረመዳን 30 ቀን ጡመናል። አገራችን በዓል ስናከብር ሁሉ ነገር ተራሳችን ነው። ስንፈልግ ፈቃችን አመተን ነው በግ ምናርደው። ይሄን ነገር አሁን ማንሳት ስሜት ወደ ኋላ መኮርኮር ነው። በርግጥ ግን አቢዘር አለ፣ አግማስ አለ፣ ሌሎችም የተለያዩ ድርጅቶች፣ ልማት ባንክ ነበር ባለፈው፣ እንደነዚህ የተለያዩት መተው ይሄንን በበዓል ተጎናችን ሲሆኑ አስበው በማያውቁት ለወገናቸው ለህዝባቸው መተው እንደዚህ ደግሞ ማስደስተው ሲያስሉን ያንን ነገር ይቀይረዋል፣ ይስተማናል። ጥሩ ስሜት ነው የሚስተማን።
ከአራት ቤተሰቦቻቸው ጋር ሆኖ ከአፋር ክልል የተፈናቀሉት ኢሊኒ ብርሃኑ በዓሉን በቤታቸው ሆኖ ያከበሩት ያህል እንዲሰማቸው በጎ አድራጊዎቹ ላደረጉላቸው ድጋፍ አመስግነዋል።
የጅቡቲ መስመር ነው መስመሩ። በንግድና በሆቴል በሱቅ ሁለት ሶስት ሱቅ የነበረን ሰዎች ነን። ያንን ሁሉ ነገር ግን እንደ ሰማይ ብልጭታ በደቂቃ ነው ያጣን። ስንወጣ በባዶ እጃችን በባዶ እግራችን ነው የወጣን። ለእግራችን እንኳ ጫማ አለበስንም። ወደ ኋላ መለስ ብለን ያለውን ድርጊት ስናስታውስ ያው ቁስል መቀስቀስ ነው። ግን ወገን ለወገን ደራሽ ነው እና እዚህ ቦታ ስንመጣ እኔ በእውነቱ ለመናገር የሰው ልጅ እርዳታ ተረድቶ መኖሩን ያየሁት እዚህ ካምፕ ከገባሁ በኋላ ነው።
ለበዓሉ የምግብ አቅርቦት ያደረገው የአግማስ ኢትዮጵያ ስራ አስኪያጅ አብዱል ሰላም ሽፋው የደጋኑን ጨምሮ በተመሳሳይ ሰዓት በተንታ ወረዳ አጅባር መጠለያ ካምፕ እንዲሁም በአዊ ዞን ቻግኒ መጠለያ ካምፕ ለሚገኙ 4000 ለሚደርሱ ተፈናቃዮች ምገባ መከናወኑን ገልጸዋል።
የሙስሊሙም የክርስቲያኑም ጾም አንድ ቀን የገባበት ልዩ ክስተት ነበርና በጾም ወቅት ደግሞ በተለይ መጠለያ ካምፕ ያሉ ወገኖቻችን ከሌላው በተለየ ትንሽ የሚቸገሩበት ጊዜ ስለነበረ እሱን ታሳቢ በማድረግ በ ጾሙ ወቅት ለሁለቱም እምነት ተከታዮች ለሙስሊሙም ለክርስቲያኑም እምነት ተከታዮች ከ11 በላይ የሚሆኑ ካምፖች ላይ በመጓዝ አድሬስ ማድረግ ይችላል። ኦልሞስት በሰው ቁጥር ካስብ ነው ምናልባት ከ14000 15000 ማይንስ የህዝብ ቁጥር በዛ አድሬስ ማድረግ ተችሏል። በዛሬው ቀን ደግሞ ለሙስሊሙ የኢድ ቀን ነው የበዓል ቀን ነውና እነዚህ ካምፖስ ያሉ ወገኖቻችን በተሻለ ሁኔታ የሚያከብሩ የነበሩ አርደው ጎረቤት ጋር ዘመድ ጋር ተቀላቅለው የሚያከብሩ የነበሩ ወገኖቻችን ነበሩ። ስለዚህ ያን ስሜት እንደ ሙሉ በሙሉ ማምጣት ባንችል እንኳን ቢያንስ አብረው ውለው ደስ ብሏቸው እንዲውል ለማድረግ ታስታቢ የተደረገ ዛሬ እዚህ ደጋን የሚባል ካምፕ ውስጥ አብረናቸው ያከበርን ነው።
በመጠለያ ካምፖቹ ለሚገኙት የክርስትና እምነት ተከታዮችም ተመሳሳይ የምገባ አገልግሎት መፈጸሙን አመልክተዋል። እንደ አቶ አብዱል ሰላም ማብራሪያ የሁለቱም ሃይማኖቶች አጽዋማት አንድ ላይ ከገቡበት ጊዜ ጀምሮ 7.2 ሚሊዮን ብር የሚያወጣ የምግብ የቁሳቁስና የአልባሳት ድጋፍ ተደርጓል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና መምሪያ ኃላፊ አሊ ኢማም በበኩላቸው ባለፈው አንድ ሳምንት ብቻ 6 በጎ አድራጊ ተቋማት ኢደን በማስመልከት በዞኑ 10 መጠለያ ጣቢያዎች ውስጥ ለሚገኙ ተፈናቃዮች ተመሳሳይ ድጋፍ ማድረጋቸውን አስታውቀዋል። ድጋፉም በገንዘብ ሲገመት ከ18 ሚሊዮን ብር በላይ እንደሚሆን አመልክተዋል። በደጋን መጠለያ ካምፕ ውስጥ ተጠልለው የሚገኙት ወይዘሮ ኢሌኒ ተፈናቃዩ ተረጅነት መንፈስ እንዳያጎለብት ስራ የሚሰራበትና በዘላቂነት የሚቋቋምበት እድል እንዲመቻችለት ጠይቀዋል። የዞኑ ምክትል አስተዳዳሪ አሊ ኢማም ተፈናቃዮችን መልሶ ለማቋቋም ከአማራና ከኦሮሚያ ክልሎች እንዲሁም ከፌደራል መንግስቱ ጋር የሶስትዮሽ መግባባቶች መደረሱን አመልክቷል።
በቋሚነት ወደ ቤታቸው እንዲመለሱ እናደርጋለን። ያን ማድረግ ማንችልና ወደዛ ማይሄዱበት ነባራዊ ሁኔታ ካለ ግን በርግጠኝነት እዚህ የሀብት መፍጠሪያ አማራጮች ተመቻችተውላቸው ስራ እድል ተፈጥሮላቸው መኖር እድል እንዲኖራቸው ነው እንጂ ምናደርገው እድሜልካቸው እየተረዱ የሚቀጥሉበት ሁኔታ አይኖር። በኦሮሚያ ክልል አንጻራዊ ሰላም በሆነት አካባቢ የተመለሱ ተፈናቃዮች ላይ የሰራነውን ስራ እንደ ተሞክሮ እንደ ትምህርት ወስደን ጉድለቱን የሚያርም ስራ በቀጣይ በመስራት ቀሪ ተፈናቃዮችን ደግሞ በተሻለ አግባብ ለይተን አወያይተን እና ተማምነን ወደ ቤት ንብረታቸው እንዲመለሱ በማድረግ ረገድ በቋሚነት እናቋቁማቸዋለን ብለን እናስባለን።
መከተል አስተዳዳሪው ይህን ይበሉ እንጂ የጸጥታው ሁኔታ አስተማማኝ ባለመሆኑ ወደ ቀያቸው ተመልሰው የነበሩ ተፈናቃዮች ዳግም ወደ መጠለያ ካምፖች መምጣታቸውን ለአሜሪካ ድምጽ ገልጸው ነበር። የአግማስ ኢትዮጵያ ስራ አስኪያጅ በበኩላቸው ተከታዩን መልእክት አስተላልፈዋል።
ከዘራችንም ከእምነታችንም በፊት መጀመሪያ አንድ የሚያረገን ትልቁ ጉዳይ ሰውነት ስለሆነ እሱን ብናስቀድም ከዛው መከተል ደግሞ ኢትዮጵያዊነት የሚባል ነገር አለ።
በተያዘ 1445ኛው የኢድ አልፈጥር በዓል ዛሬ በደሴ ከተማ ሆቴል ስቴዲየም በደማቅ ሁኔታ ተከብሯል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ እየተላለፈላችሁ ያለውን የምሽት ዝግጅት እየተከታተላችሁ ነው የምትገኙት። አሁንም አብራችሁ ስላላችሁ በጣም እናመሰግናለን። ቀደም ሲል ስትከታተሏችሁ የነበሩት የባልና ማህበረሰብ ቅንብራችን በተመለከተ የተዘጋጁትና አሁን ደግሞ የአየር ንብረት ወይ የአካባቢ ጥበቃ ቅንብራችን የተመለከተ ዘገባዎችን እናንተ እናደርሳለን። የመጀመሪያው የአካባቢ ጥበቃ ቅንብራችን በአየር ንብረት ለውጥ ምክንያት በመጋቢት የዓለም ከፍተኛ ሙቀት ሆኖ ተመዝግቧል ይላል። በአየር ንብረት ለውጥ ምክንያት በመጋቢት ወር በዓለም ከፍተኛ የሙቀት መጠን ተመዝግቧል። ከዛ በፊት በነበሩት 10 ወራትም በየወሩ አዳዲስ የዓለም ሪከርዶች የተመዘገቡባቸው ወራቶች እንደነበሩ የአውሮፓ ህብረት የአየር ንብረት መቆጣጠሪያ አገልግሎት ማክሰኞ ዕለት ባወጣው ሪፖርት አስታውቋል። ሮይተርስ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርባለች።
ያለፉት 10 ወራት ከዛ በፊት ከነበሩ አመታት ጋር ሲነጻጸሩ እያንዳንዱ ወር በአለም በጣም ሞቃታማ ወር የሚል ሪከርድ የተመዘገቡባቸው እንደነበሩ ኮፐርኒከስ የተሰኘው የአውሮፓ ህብረት የአየር ንብረት ለውጥ አገልግሎት በወርሃዊ መጽሔቱ አስታውቋል። መጋቢት ወር ደግሞ ባለፉት 12 ወራት ከተመዘገበው የፕላኔታችን ሙቀት ከፍተኛው ሙቀት የታየበት ወር መሆኑን ተቋሙ ጨምሮ ገልጿል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 እስከ መጋቢት 2024 ባሉት ጊዜያት የዓለም ሙቀት በአማካይ 1.58 ዲግሪ ሴልሺየስ ሆኖ የተመዘገበ ሲሆን ቅድመ ኢንዱስትሪ ዘመን ተብሎ ከሚጠራው ከ1850 እስከ 1900 ከተመዘገበው አማካይ ሙቀት የበለጠ ነው። የኮፐርኒከስ ምክትል ዳይሬክተር ሳማንታ በርገስ ሰኞ ዕለት ከሮይተርስ ጋር ባደረጉት ቆይታ ለረጅም ጊዜ በልዩ ሪከርድነት እየተመዘገበ ያለው ሙቀት እጅግ እንዳሳሰባቸው ገልጸዋል።
በዓለም ዙሪያ አይተን የማናውቀውን የሙቀት መጠን ማየታችንን ቀጥለን መጋቢት ወር በተከታታይ ከፍተኛ የሙቀት መጠን የተመዘገበበት 10ኛው ወር ሆኖ ሪከርድ ሰብሯል። በእርግጥ የአየር ንብረት ተለዋዋጭ በመሆኑ አንዳንድ ቀናት ሞቃታማ፣ አንዳንድ ቀናት ቀዝቃዛ ሊሆኑ ይችላሉ። ስለዚህ አንድ ሪከርድ ብቻውን በተናጥል ምንም ትርጉም ላይኖረው ይችላል። እኛን ግን እያሳሰበን ያለው ለረጅም ጊዜ በተከታታይ የተመዘገበው አዳዲስ ከፍተኛ የሙቀት መጠን ሪከርድ ነው።
በርገስ አክለው ይህ በየወሩ ያለማቋረጥ የተመዘገበው የዓለም ሙቀት ሪከርድ የአየር ንብረት እየተቀየረ መሆኑንና ለውጡም እጅግ ፈጣን መሆኑን ያሳያል ይላሉ።
When we combine that with other data sets, then we can go back to 1850.
እነዚህን ሪከርድ የሰበሩ ሙቀቶች ስንመለከት በመጋቢት የነበረው ሙቀት 0.73 ሲሆን ባለፉት 30 ዓመታት ከተመዘገበው አማካይ ሙቀት በላይ ነው። ከአመት በፊት ከነበረው መጋቢት ወር ጋር ሲነጻጸርም ደግሞ በ0.10 ዲግሪ ሴንቲግሬድ ይበልጣል። ስለዚህ በየወሩ ያለማቋረጥ የሚመዘገቡትን አዳዲስ ሪከርዶች ስናይ የአየር ንብረታችን በፍጥነት እየተለዋወጠ እንደሆነና የአየር ንብረት ለውጥ ወደፊት የሚያሰጋን ችግር ሳይሆን ዛሬ አሁን እየተጋፈጥነው ያለው ችግር መሆኑንም ያሳየናል።
ከፐርኒከስ ተቋም እንደ አውሮፓውያን አቆጣጠር ከ1940 ጀምሮ የተመዘገበ የመረጃ ስብስብ ሲኖረው ያለፈው መጋቢት ወር ከቅድመ ኢንዱስትሪ ዘመን ወዲህ ከፍተኛ ሙቀት የተመዘገበበት ወቅት መሆኑን ለማረጋገጥ ሳይንቲስቶቹ ከሌሎች የመረጃ ምንጮች ጋር ማመሳከራቸውን በርገስ ያብራራሉ።
ከፐርኒከስ ያለው የመረጃ ስብስብ ከሌሎች የመረጃ ስብስቦች ጋር ስናጣምረው ንጽጽራችን እስከ እንደ አውሮፓውያን አቆጣጠር 1850 ድረስ ይሄዳል። የቅድመ ኢንዱስትሪ ዘመን ማለት ነው። ያለን የመረጃ ማህደር ዝርዝርና ጥራት ቢለያይም በርግጠኝነት መናገር የምንችለው አሁን ያለንበት ወቅት የሰው ልጅ ባለፉት 100 ሺህ ዓመታት ውስጥ ካጋጠመው ጊዜ እጅግ የሞቀ መሆኑን ነው።
እንደ አውሮፓውያን አቆጣጠር 2023 ከ1850 ወዲህ ያልታየ ሙቀት የተመዘገበበት የፕላኔቱ ሞቃታማ ዓመት ሆኖ ነበር ያለፈው። ከፍተኛ የአየር ንብረት ለውጥና ከዚህ በፊት ያልታዩ የሙቀት መጠኖችም በዚህ ዓመት ከፍተኛ ውድመት አስከትለዋል። ለምሳሌ በአማዞን ደን አካባቢ የአየር ንብረት ለውጥ ያስከተለው ድርቅ ቬንዙዌላ ውስጥ ከጥር እስከ መጋቢት የዘለቀ ሰደድ እሳት እንዲነሳ አድርጓል። በደቡብ አፍሪካ የተከሰተው ድርቅ ደግሞ ሰብሎችን ሙሉ ለሙሉ ሲያወድም በሚሊየን የሚቆጠሩ ሰዎች ለረሃብ አደጋ ተጋልጠዋል። በርገስ ይህ ለውጥ በምድር ላይ ብቻ የሚታይ አይደለም ይላሉ።
And it's not only the air temperatures that are changing rapidly and showing these records.
በፍጥነት የሚለዋወጠውና እነዚህን ከፍተኛ የሙቀት ሪከርዶች እያስመዘገበ ያለው የአየር ሙቀት ብቻ አይደለም፣ የውቅያኖሶች ሙቀትም ጭምር ነው። የውቅያኖሶችን ወለል ሙቀት በመለካት የምንሰበስባቸው ሪከርዶች ለውጡን ያሳዩናል። ላለፉት 12 ወራትም የተመዘገቡ ሪከርዶች አሉ።
የባህር ውስጥ ተመራማሪዎችም ባለፈው ወር በደቡባዊ ንፍቀ ክበብ የሚገኙ ቅሪተ ባህር ቅርፊቶች በውሃው ሙቀት ምክንያት እየነጡ መምጣታቸውንና በፕላኔቷ ታሪክ መጥፎ ክስተት ሊፈጠር እንደሚችል ገልጸው አስጠንቅቀው ነበር። ከዚህ በፊት ያልታየ የሙቀት መጠን ለመመዝገቡ ዋናው ምክንያት ሰው ሰራሽ የሆነ የሙቀት አማቂ ጋዞች ልቀት መሆኑን ኮፐርኒከስ አመልክቷል። የሙቀት መጠን እንዲጨምር ከመያደርጉ ሌሎች ምክንያቶች ውስጥ ደግሞ ከፓሲፊክ ውቅያኖስ ላይ የሚነሳውን የውሃ ወለል የሚያሞቀው ኤልኒኖ የተሰኘው የአየር ሁኔታም ይገኝበታል። ባለፉት 12 ወራት የተመዘገበው የውቅያኖስ ሙቀት ምን እንደሚመስል በርገስ ያስረዳሉ።
But what we've seen over the past year is that March
ከባህር ጠለል የሰበሰብነው መረጃ የሚያሳየው ባለፉት 12 ወራት ከመዘገብነው ሁሉ መጋቢት ወር በጣም ቀዝቃዛው እንደነበረ ነው። ባለፉት 12 ወራት የውቅያኖስ ሙቀትም ታይቶ በማያውቅ መልኩ ከፍተኛ ሆኖ ተመዝግቧል። ነገር ግን ይህ ሁኔታ ድንገት የተከሰተ ጊዜያዊ መዛባት ይሁን በደረጃ የሚከሰት የአየር ንብረት ለውጥም ይሁን የመጨረሻ ደረጃ ላይ መድረሳችንን የሚያሳይ ይሁን ወይም ደግሞ የተፈጥሯዊ ስርዓቱ ተለዋዋጭነት ይሁን እስካሁን አላወቅነው። የአየር ንብረት ሳይንቲስቶችም አላወቁም።
ከታሳስ እስከ ጥር ባለው ጊዜ ከፍተኛ መጠን ላይ ደርሶ የነበረው ኤልኒኖ አሁን የተዳከመ ይመስላል። ይህ ምናልባት እስከ መጪው ታሳስ መጨረሻ ድረስ ሊኖር የሚችለውን የሙቀት መጨመር ለመክታት ሊረዳ ይችላል። ሆኖም ኤልኒኖ በተረጋጋበት የመጋቢት ወርም ቢሆን ከባህር ወለል በላይ ያለው የዓለም አማካይ ሙቀት ከፍተኛ ሪከርድ ያስመዘገበ ሲሆን የባህር ውስጥ ሙቀትም ከተለመደው ጊዜ ከፍተኛ ሆኖ መቀጠሉን የኮፐርኒከስ ሪፖርት አጽንኦት ሰጥቶ አመልክቷል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ቀደም ሲል ተከታተላችሁት የዓለም ሙቀት መጠን በተመለከተ የቀረበውን ሪፖርት በተመለከተ የተዘጋጀውን ዘገባ ነበር። አሁን ደግሞ ሌላው የአካባቢ ጥበቃ ቅንብራችን ወደ ዚምባብዌ ወስደናል። የዚምባብዌ ባዮጋዝ ምርት ድብልቅ አስተያየቶችን አስከትሏል። ዚምባብዌ ትልቁን የቆሻሻ መጣያ ቦታዋን ታዳሽ ኃይል ምንጭ ሆነውን የኤሌክትሪክ ኃይል ለማምረት ወደሚያስችል የባዮጋዝ ምንጭነት ለመቀየር እየሞከረች ነው። የአካባቢ ነዋሪዎች የሥራ ዕድል የሚፈጥረውና ስር የሰደደውን የኃይል እጥረት ችግሮችን የሚያቃለውን ፕሮጀክት ወደውታል። ይሁን እንጂ አንዳንድ ነዋሪዎች ፕሮጀክቱ የከተማዋን አነስተኛ ሀብት እያሟጠጠ ነው ይላሉ። ኮሎምበስ ቡሽንጋ ከሐራራ የተከታዩን ዘገባ ልኳል። ደረጀ ደስታ እንደሚከተለው ያቀርበዋል።
ከጥቂት ወራት በፊት ይህ የቆሻሻ መጣያ ቦታ ለአይን የሚያስጠላና አየሩ በከባድ መጥፎ ጠረን የተሞላ ነበር። አሁን ግን እንዲህ አይደለም። ጂኦ ፖማና የተሰኘው አገር በቀል የቆሻሻ ስራዎች አስተዳደር ኩባንያ ቦታውን ወደ ባዮጋዝ እና የኤሌክትሪክ ምንጭነት ለመቀየር እየሞከረ ነው። በአቅራቢያው የሚገኝ ከተማ ነዋሪ የሆነው የ30 ዓመቱ ወጣት ቲናሼ ቺሳንሁ ከፕሮጀክት ሰራተኞች መካከል አንዱ ነው።
ፕሮጀክት ይኖይ ኢሪኩንዲ ባሲራጅኩሩ
ይህ ፕሮጀክት እንደ ዚምባብዌ ዜጋ በጣም እየረዳኝ ነው። ስራ ሰጥቶኛል። አሁን ቤተሰብ የመንከባከብ ችያለሁ። ለፕሮጀክቱ በጣም አመስጋኝ ነኝ። የስራ ባልደረቦቼ በዚህ ፕሮጀክት እየተረዱ ስለመሆናቸው እርግጠኛ ነኝ።
የቆሻሻ መፍጫዎቹ አካላት ዋናውን ቆሻሻ ወስደው ወደ ባዮጋዝ ይለውጡትና ኤሌክትሪክ ለማምረት ያገለግላል። ቪክቶር ታሪያራይ ሐራሬ በሚገኘው ላንፎርስ ኤነርጂ የባዮጋዝ ኩባንያ ሰራተኛ ነው።
ባዮጋዝ ታዳሽ ኃይል ምንጭ ነው። እንዲሁም ምግብ ማብሰል፣ ለማሞቂያ እንዲሁም የኬሚካል ማዳበሪያዎችን በተፈጥሮ ማዳበሪያ በመተካት ብዙ ነገሮችን ማድረግ ያስችላል። ችግሩ የመጀመሪያው የኢንቨስትመንት ወጪም ሆነ ስለ መፍጫው ቀጣይነት ያለው ክትትልና ጥገና ማድረግ አስቸጋሪ መሆኑ ነው።
ሲምባራሼ ሙቼና በጂኦፖማና የቆሻሻ ስራዎች አስተዳደር የቆሻሻ ኤነርጂ መሐንዲስ ናቸው። ፕሮጀክቱ በሽታ የሚያዘምቱትን ግዙፎቹን የሐራሬ ቆሻሻ ማጠራቀሚያዎች ችግር እንደሚያስቀርም ይናገራሉ።
After that we drew biogas wells.
ከዚህ በኋላ ከቆሻሻው ውስጥ ባዮጋዝ የሚያወጡ የባዮጋዝ ጉድጓዶችን ቆፍራለን። ከስሩ ዋናውን ቆሻሻ የሚቀንስና ባዮጋዝ የሚያመርት ነው። ከዚያ በኋላ በማቃጠያው ክፍል ውስጥ ቆሻሻውን በማቃጠል ሂደት ከ16 እስከ 22 ሜጋዋት ኤሌክትሪክ እናመነጫለን።
ነገር ግን የሐራሬ ነዋሪዎች ባላደራ ድርጅት ዳይሬክተር የሆኑት ፕሪሲየስ ሹምባ በመንግስት የሚደገፈው ፕሮጀክት ቀጣይነት የሌለው የሐራሬ ተመንከፋዮች ብዝበዛ ነው ይላሉ። መጣያው ቦታ ለሚጣለው ቆሻሻ ድርጅቱ በቶን $40 ያስከፍላል ብለዋል።
And on top of that they have added an addendum that is
ሐራሬ ከተማ በተሰበሰበ አንድ ቶን ቆሻሻ $124 ተጨማሪ ክፍያ እንድትከፍል ጠይቀዋል። ይህ በወር ሲሰላ ወደ $3 ሚሊዮን አካባቢ ስለሚሆን የሐራሬን ከተማ በዝበዝ ነው። ተመንከፋዮቹ ይህን አይችሉትም።
ነገሮች አሁን ባሉበት ሁኔታ የዚምባብዌ አና ከተማ በመጪዎቹ ወራት የባዮጋዝ ፋብሪካ ይኖራታል። ነዋሪዎች ጥቅሙ ከጉዳቱ እንደሚበልጥ ተስፋ ያደርጋሉ።
ተመልካቾቻችንና አድማጮቻችን አሁን ደግሞ የምንሻገረው ወደ ሳይንስና ቴክኖሎጂ ነክ ዘገባዎች ሆናል። የዛሬው ሳይንስና ቴክኖሎጂ ነክ ንብራችን ኳንተም ሴንሰርስ ለሚባሉ በአካባቢያችን የሚከሰቱ ለውጦችን ቀድሞ የሚተነብዩ የቴክኖሎጂ መሳሪያዎችን በተመለከተ ነው። በካሊፎርኒያ የሚገኙ ተመራማሪዎች በአካባቢ የሚታዩ ለውጦችን ፈጥኖ ለመተንበይ የሚያስችሉ መሳሪያዎችን በማበልጸግ ላይ ናቸው። ጂኒያ ዱሉ ለዚህ ሳምንት የሳይንስ ዘገባ ላከችውን እንግዶ ወልዴ እንደሚከተለው ያቀርበዋል።
በሎስ አንጀለስ የካሊፎርኒያ ዩኒቨርሲቲ ተመራማሪዎች ኳንተም ሴንሰርስ ብለው የሚጠሩትና ወደፊት በውሃም ሆነ በአየር ውስጥ የሚካሄዱትን ለውጦች ቀድሞ ለመተንበይ የሚያስችሉ መሳሪያዎችን በማበልጸግ ላይ ናቸው። ፕሮፌሰር ፕሪኒሃ ናራንግ እንደሚሉት በመበልጸግ ላይ ያሉት መሳሪያዎች በተፈጥሮ አካባቢያችን ያለውን ለውጥ በተመለከተ የሚደረገውን ትንበያ ይበልጥ ትክክለኛ እንዲሆን የሚያደርጉ ናቸው።
አንዳንድ ጊዜ ከፍተኛ ችግሮች እንደሚመጡ ቀድሞ የሚታዩ ምልክቶች አሉ። ከጤናችን ጋር ተያያዥነት ያለውን የአካባቢያችን አየር ጤናማ መሆኑን ለማወቅና ያንንም ተመርኩዞ ቀድሞ ውሳኔዎችን ለማሳለፍ ይረዳናል። ያንን ነው በዋናነት የምናደርገው።
በዩኒቨርሲቲው ሌላው ተመራማሪ የሆኑት ሰርጂዮ ካርባሆ በቅንጣት ወይም ሞለኪውል ላይ ሌዘር ቢም ወይም ጨረር በመልቀቅ የኳንተም ጸባዩን ወይም እጅግ ጥቃቅን መጠኖችን ወይም አቅሞችን በለው በማጥናት ላይ ናቸው። እርሳቸው የቅንጣቱን ልዩ ጸባይ ወይም የጣት አሻራ ብለውታል የሚገኝበትን ሰዓትና ስፍራ ጭምር ለመወሰን ይጥራሉ።
You collect the hundreds of thousands of them that you have
በመቶ ሺህ የሚቆጠሩትን ተሰበስባለህ። ከዛም የያንዳንዳቸውን ብቻ ሳይሆን በአጠቃላይ የሁሉንም መረጃ በአንድነት ተመረምራለህ። ተመሳሳይ ክስተቶች እንዳሉም ትመለከታለህ።
ባለፈው በጋ በካናዳ ተከስቶ በነበረው የዱር እሳት ምክንያት ጭሱ ኒውዮርክ ከተማ ድረስ ደርሶ ነበር። ተመራማሪዎቹ እንደሚሉት በማበልጸግ ላይ ያሉት መሳሪያ ጭሱ በየትኛው የከተማው ክፍል እንደሚመጣና ምን ያህል ጊዜ እንደሚቆይ ብቻ ሳይሆን በውስጡ የያዘውን መርዛማ ነገር ቀድሞ ለማወቅ ይረዳቸው ነበር። የሳይንስ ባለሙያው ደኒስ ኪም እንደሚሉት ይህ መሳሪያዎቹ ከሚፈጽሟቸው ጥቂቱ ነው።
So one of the things that we can do with quantum sensors is detect changes.
በኳንተም ሴንሰር ከምንፈጽማቸው ነገሮች አንዱ ማግኔቲክ ፊልዶችን መቃኘት ነው። ለምሳሌ በርካታ የመሬት መንቀጥቀጥ ባለበት ሀገር በሚገባ መቃኘትና መረጃ መሰብሰብ ስለሚቻል ወደፊት ሊከሰት የሚችልን መንቀጥቀጥ ቀድሞ መተንበይ ያስችላል።
በሚቀጥሉት 10 ዓመታት በመበልጸግ ላይ ያሉት መሳሪያዎች ወይም ኳንተም ሴንሰርስ የአየር ንብረት ለውጥን በተመለከተ ለሚደረግ ምርምር ጠቃሚ ይሆናሉ ተብሏል።
የምሽቱ ዝግጅቶቻችንን አጠናቀናል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ የስደተኞች የፍልሰትና የህዝብ ጉዳዮች ረዳት ሚኒስትር ጁሊየታ ቫልስ ኖይስ በቅርቡ ወደ ኢትዮጵያና ቻዳቅንተው የከፍተኛ የመንግስት ባለስልጣናት የረድኤት ተቋማት መሪዎችና ስደተኞች ጋር በመገናኘት በመካከለኛውና ምስራቅ አፍሪካ እየጨመረ ስለመጣው የስደትና የሰብአዊ ቀውስ ጉዳዮች ተወያይተዋል ሲል ይንደረደራል የለቱርስ አንቀጽ። ረዳት ሚኒስትር ኖይስ ከቻዱ ጠቅላይ ሚኒስትር ሱኬስ ማስራ ጋር በተነጋገሩበት ወቅት ለሱዳንና ለጎረቤት አገራት ሰብአዊ እርዳታ የሚውል $47 ሚሊዮን በላይ ይፋ አድርገዋል።
That amount of money brings the total US humanitarian assistance for
ይህን ያህል መጠን ያለው ገንዘብ ዩናይትድ ስቴትስ ካለፈው የበጀት አመት ወዲህ በሱዳንና በአጎራባች ሀገሮች ላሉ ተረጂዎች የሰጠችውን አጠቃላይ የሰብአዊ እርዳታ ከ968 ሚሊዮን ዶላር በላይ ያደርሳል። ለሱዳን በሚሰጠው ያስቸኳይ እርዳታ ግንባር ቀደም ለጋሽ ሀገር የሆነችው ዩናይትድ ስቴትስ በአሁኑም ወቅት በአካባቢያቸው ያለውን ግጭት በመሸሽ ከቀያቸው የተፈናቀሉና ቁጥራቸው በየለቱ እየጨመረ የመጣውን ከ1 ሚሊዮን በላይ የሚሆኑ ስደተኞች ስቃይ ለመቀነስ ከሌሎች የዓለም ማህበረሰብ አባላት ጋር ተባብረን ለመስራት ቆርጣ ተነስተናል።
በማያያዝም በሱዳን እየተካሄደ ላለው የሰብአዊ ምላሽና መጠነሰፊ የሰብአዊ እርዳታ ኢትዮጵያና ቻድ ወሳኝ ሚና እየተጫወቱ ናቸው ሲሉ ረዳት ሚኒስትሯ የተናገሩትን ርዕሰ አንቀጹ አስታውሷል።
Since early 2023, Ethiopia has welcomed nearly 50,000 refugees.
ከ2023 መጀመሪያ አንስቶ ኢትዮጵያ ቁጥራቸው 50,000 የሚጠጋ የሱዳን ስደተኞችን ተቀብላለች። በአፍሪካ ቀንድ ከፍተኛ ለመረጋጋት በሚታይበት ባሁን ወቅት ኢትዮጵያ ለተፈናቀሉ ወገኖች የምትሰጠው የድጋፍ በጣም ወሳኝ ነው። አዳዲስ የስደተኛ መጠለያዎችን በማቋቋምና በ10,000 ለሚቆጠሩት አዲስ ተፈናቃዮች አስፈላጊው የህይወት አድን እርዳታ ይደርስ ዘንድ የኢትዮጵያ መንግስት ከሰብአዊ ረድኤት ተቋማት ጋር በቅርበት ሰርቷል።
የለቱርስ አንቀጽ አክሎም ቻድ በረጅም ዘመን ስደተኞችን ተቀብሎ የማስተናገድ ታሪኳ ላብረከተችው አስተዋጽኦ እንዲሁም ለቻድ ህዝብና መንግስት ለጋስነት ዩናይትድ ስቴትስ ያላትን ጥልቅ አድናቆት ረዳት ሚኒስትር ኖይስ መግለጻቸውን ጠቁሟል።
Most recently, Chad has embraced the immense
Chad ባለፈው አንድ አመት ባልሞላ ጊዜ ውስጥ ከግማሽ ሚሊዮን በላይ ስደተኞችንና ከ100,000 በላይ ከስደት ተመላሾችን ተቀብሎ የማስተናገድ ብርቱ ፈተና ተወጣለች። በአሁን ወቅት ቻድ ውስጥ የሚገኙትን ለአደጋ ተጋላጭ ወገኖች በተለይም ደግሞ ቁጥራቸው ከ1.1 ሚሊዮን በላይ የሚደርሱ ስደተኞችና ጥገኝነት ጠያቂዎች ለመደገፍ ቁርጠኞች ነን። ለተፈናቃዮች ጥበቃ፣ መጠለያ፣ ውሃ፣ የንጽህና አገልግሎት፣ ትምርትና እንዲሁም ለስደተኞች ላስተናጋጁ ማህበረሰብና በሱዳኑ ቀውስ ለተጎዱ ወገኖች ድጋፍ የሚሰጡ በዩናይትድ ስቴትስ የሚደገፉ ፕሮግራሞች እገዛ ማድረጋችንን እንቀጥላለን።
ረዳት ሚኒስትር ኖይስ አያይዘውም በሱዳን ያለውን ረሃብና ዘለቄታ ያለው ውድመት ለማስቀረት የተኩስ አቁምና ያልተቋረጠ የሰብአዊ አቅርቦት ይጠይቃል ሲሉ አሳስበው እኛ በዩናይትድ ስቴትስ ያለን በሱዳን አስከፊ ግጭት ለተጎዱ በሚሊዮን ለሚቆጠሩ ወገኖች የህይወት አድን ድጋፍ ለማድረስ ከኢትዮጵያና ከቻድ መንግስታት እንዲሁም ከዓለም አቀፍና ከሀገር ውስጥ አጋሮቻችን ጋር ተባብረን ለመስራት በቁርጠኝነት ተዘጋጅተናል ያሉትን በመጥቀስ የለቱርስ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችን ከአሜሪካ ድምጽ ያማረኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችንን በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በትዊተር ደግሞ ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ኢንስታግራም እና ዩቲዩብ ላይም ዝግጅቶቻችን ወደ እናንተ ይደርሳሉ። እንድትከታተሏቸው እንድትመለከቱ እንጋብዛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ ስልክ መስመራችን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን ይደርሰናል። የዋትስአፕ ቁጥራችን ደግሞ 202-251-3505 ነው። በዚህ መልእክታችሁን ቀርጻችሁ ማስቀመጥ ትችላላችሁ። በኢሜይልም ልታገኙ ለምትፈልጉ hornatviewnews.com የኢሜይል አድራሻችን ነው። ተጠቀሙበት። እነዚህና ባዮችም ከአሜሪካ ድምጽ ጋር የምትፈልጓችሁን ዝግጅቶችን በማህበራዊ ትስስር ገጾቻችን ላይ ታገኙቻላችሁ፣ መከታተል ትችላላችሁ። አድማጮቻችንና ተመልካቾቻችን የዛሬ ሐሙስ ሚያዝያ 3 2016 ዓ.ም ተመረዘ ዝግጅታችን ይህን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን። የስቱዲዮ ቅንብሩን ብራን አይሉ እንዲሁም የፕሮግራሙ አዘጋጅ ጽዮን ግርማ ነበሩ። ያስተናገድኳችሁ የምሽቱ አስማማየ ነኝ። መልካም ምሽት ይሁንላችሁ። Thank you.